ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ fino.te.org በቀጥታ መከታተል ይቻላል። ማጅቻችን በትናንትና ምሽት አስተላልፈነው የነበረውን ፕሮግራም በድጋሚ እናሰማለን። በቅድሚያ የሳምንቱን ዋና ዋና ዜናዎች የምንተነትንበት ፍካሪ ዜና ዝግጅታችን ይቀርባል። በማስከተልም በሚያዝያ ወር 2011 ዓመተ ምህረት ተላልፎ የነበረውንና የተረኛዎቹን ዘረኞች ጸረ ህዝብ እርምጃ አስመልክቶ ቀርቦ የነበረውን ሐተታ እናሰማለን። በመጨረሻም ሐሙስ የተከበረውንና በኢጣሊያ ፋሽስቶች ላይ የተገኘውን ድል አስመልክቶ በተጫነ ጆብሬ መኮንን የተተረጎመውን የሐበሻ ጀብዱ ምዕራፍ 28ን አሰምተን የመጀመሪያው ክፍል ዝግጅታችን ይጠቃለላል። አድማጮቻችን በክፍል 2 ፕሮግራማችን በቼኮስሎቫኪያው ተወላጅ የተጻፈውን የሐበሻ ጀብዱ መጽሐፍ መተረክ እንጀምራለን።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
ኢትዮጵያ በእስልምና ስም በሚጠሩ የሽብር ቡድኖች በፕሮቴስታንት ስም በተጠሩ አጉራዘለል ጥንፈኞችና የግንጠላ አንጃዎች እየተናጠች ያለችበት ሁኔታ ሊመከርበት ይገባል ተባለ። በኢትዮጵያ በየትኛው ማገር ያልተከሰተ የፕሮቴስታንትና የእስልምና ጽንፈኛ አመነቶች የፖለቲካ ስልጣኑን ራሳቸው በፈቀዱት ቡድን እንዲያዝ በማድረግ ጽንፈኛ ፍላጎቶቻቸውን በሀገርና በህዝብ ላይ እየጫኑና እየገፉ እንደሚገኙ ተጨባጭ ሁኔታ ያስረዳል። የራሱን ብልጽግና እያለ የሚጠራው ቡድን ስያሜውን የወረሰው አሜሪካ ውስጥ ከተመሰረተ ፕሮስፔሪቲ ጎስፔል ከተባለ የቸርች ስያሜ ወስዶ የተመሰረተ ሲሆን ሌሎች እምነቶችን ሁሉ ለመደፍጠጥና ለማጥፋት አላማውን ካደረገ ጽንፈኛ የፕሮቴስታንት ቡድን መሆኑ ይታወቃል። አርማውንና ጽንፈኛ የማናለብኝ ቅዶቹን በቀጥታ የቀዳቸው ከዚሁ የፕሮቴስታንት ጽንፈኛ ቡድን ሲሆን በጨካኝነቱ የዚህ ዘመን ግራኛ መድን ለስልጣን ካበቁት ቡድኖች አንዱ ይህ የፕሮቴስታንት ቡድን መሆኑን ተርካቶች አስረዳሉ። በሌላ አንጻር ደግሞ አክራሪ የእስልምና እምነት የሆነው ወሃቢ የተባለው ቡድን እስልምና የሁሉም እምነቶች የበላይ መሆን እንዳለበትና በሀገሪቱም የእስላም መንግስት መቋቋም አለበት የሚል ጽንፈኛ አቋም ይዞ መንቀሳቀስ ከጀመረ ከሶስት አስርተ ዓመታት በላይ ማስቆጠሩን ጉዳዩን በቅርብ ከሚከታተሉ ወገኖች መገንዘብ ተችሏል። የቡድን ከዓለም አቀፍ አሸባሪዎች ከአልቃይዳና እስላማዊ መንግስት ከሚባሉት ጋር የተጠበቀ ግንኙነት እንዳለውና በአሁን ወቅት የሀገሪቱን ፖለቲካ ክፉኛ እያመሰ እንደሚገኝም ጉዳዩን በጥሞና ከተከታተሉ መረዳት ተችሏል። ግራኛ መድ ሁለቱን የፕሮቴስታንትና የእስልምና ጽንፈኛ ቡድኖችን በመጠቀም የስልጣን ገመዱን ለማራዘም በሀገሪቱ የንጹሃን ደም በአሰቃቂ ሁኔታ እየፈሰሰ ያለበትን ሁኔታ አንድም ሲያወግዝ አለመሰማቱ ለዚህ አይነተኛ መስክር መሆኑ ይነገራል። የኦርቶዶክስ ተዋህዶ ቤተክርስቲያን በካህናቷና በምዕመናኗ ላይ መከራ በመከራ ላይ እየተደራረበ አብያተ ክርስቲያናት በእሳት እየጋዩ በኃይል እየፈረሱ ንጹሃንን በግፍ በአሰቃቂ ሁኔታ እየገደሉ ከመኖሪያቸውና ከእርሻቸው እያፈናቀሉ በኮሎኔሉ ግራኝ አህመድ የሚመራው ዘደኛ ቡድን ለማውገዝ አለመድፈሩ ከአዛዦቹ ከዘዋሪዎቹ ፍቃድ ላለመውጣት እንደሆነና በህዝብ ደም እየዋኘ መገኘቱን ኢትዮጵያ በግንጠላ ቡድኖች በጽንፈኛ የሃይማኖት ቡድኖች አሳር መከራ ውስጥ መሆኗን ይመሰክራል። ለዚህ የቅርቡ የጎንደር ሁከት አይነተኛ ማስረጃ መሆኑ በሰፊው ይነገራል። በዚህ ላይ በዚህ ወቅት ጎንደርን የሽብር ማዕከል ለማድረግ ለምን ተፈለገ የሚለው ጥያቄ ጎልቶ ይወጣል። ጎንደርን በሽብር መናጥ የአማራ ልዩ ኃይልና ፋኖ ከጀርባ እየተመቱ ባለበት በተጨማሪ ፊት ለፊት መምታት ስለሚያስችል መሆኑን ሁኔታውን በቅርብ የሚከታተሉ ተንታኞች ተናግረዋል። ቀደም ሲል ከአሸባሪው ሽፍታ ቡድን ከወያኔ ጋር በተደረጉ ፍልሚያዎች አስከባሪ ታሪካቸውን በደማቸው መጻፋቸውን እንኳንስ ኢትዮጵያዊ ባዕዳን የኢትዮጵያ ታሪካዊ ጠላቶችም እየተቀባበሉ እየመሰከሩ ያሉት ሀቅ መሆኑን በስፋት እየተነገረ መሆኑ የታወቀ ነው። ዘረኛው የኮሎኔል ግራኛ መዳገዛት የአማራን ህዝብ በአጠቃላይ በተለይ ፋኖን ትጥቅ ለማስፈታት በየጊዜው እየዛተና እያስፈራራ መክረሙን አገር ያወቀው ጉዳይ ነው። ግን ፋኖም ሆነ የገዛ ገንዘቡን አውጥቶ ጠላቱን ለመከላከል ራሱን ያስታጠቀ የአማራ የአርበኛና የገበሬ ኃይል እንደዋዛ ትጥቅ የሚፈታ ዓለም ሆኑን የተረዳው በኦሮሞ የበላይነት የቅሸት ሀገር ለመመስረት ዓላማው አድርጎ ደም እያፈሰሰ ያለው ቡድን ከሌሎች ይህን ዓላማውን ከሚጋሩ እንደ ወያኔ ከመሳሰሉ ቡድኖች ጋር የአማራን ቅስም ለመስበር እየማሱ ያሉት የተንኮል ጉድጓዶች ለእነሱ መቀበሪያ በመሆን ላይ ናቸው። በመሆኑም የመጨረሻና አውዳሚ የሽብር እንቅስቃሴ በተለያዩ ከተሞች ለማካሄድ በወሃቢይና በመሰል ጽንፈኛ በእስልምና ስም የሚንቀሳቀሱ ሽብርተኛ ቡድኖች በእስልምናና በተዋህዶ ማዕከል ግጭት በመጫርና የንጹሃን ደም እንዲፈስ በእቅድ ተይዞ የተፈጸመ እኩይ ድርጊት መሆኑን ጉዳዩን በቅርበት እየተከታተሉ ከሚገኙ ወገኖች መገንዘብ የተቻለ ነው። ከዚህ ድርጊት ጀርባ የባዕዳን ኃይሎች ሳውዲ፣ ቱርክ፣ ኢሚሬት፣ ግብጽ ከሀገሮች ሲጠቀሱ አልቃይዳ፣ አይሲስ እና የሶማሊው አልሸባብም እጃቸው እንዳለበት ምልክቶች መታየታቸው ታውቋል። በአዲስ አበባ በአንዋር መስጊድ እና በሌሎችም መስጊዶች ዋና መፈክር ተደርጎ ይስተጋባ የነበረው ፋኖ ሌባ የሚለው በቂ ማስረጃ መሆኑን ብዙዎች ይስማሙበታል። የዘመቻ ብልጽግና በሚባለው በአብላጫው የፕሮቴስታንቶች ቡድን በሆነው የሚደገፍና የሚቀነባበር መሆኑ በስፋት መነጋገሪያ ሆኗል። አገዛዙ እንደ ጲላጦስ ከዚህ ሀገር ለማጥፋት እየተካሄደ ከሚገኘው ዘመቻ ጀርባ እንደሌለበት ለማሳየት ባለፉት ዘመናት በወያኔ ላይ የተለመደውን የዛቻ ጥሩምባ መንፋትና የኦርቶዶክስ ተዋህዶ ጳጳሳትን በትንሳኤ ሳይጠራቸው በረመዳን ፍቺ መጋበዙና የባጥ የቆጡን መቀባጠሩን በርካቶች እንደ አብይ ማስረጃዎች ሲተነዝሯቸው እየተሰማ ነው። ከዚህ በተያያዘ ፓትርያርኩን በራሳቸው ታማኝ ካድሬ የመተካት ሴራም አለ ተብሏል። ይህ ሁሉ ግፍ በተቀነባበረ ሁኔታ እየተፈጸመ ባለበት የፕሮቴስታንትም ሆነ የሙስሊም መሪዎች እንዲሁም የፖለቲካ ድርጅት ተብዮች አለማውገዛቸው ብዙዎችን አስገርሟል። ጎንደር ላይ የውጭ ወይም በቀጥታ ያረ መታወቂያ የያዙ መያዛቸው በየፎቆቹ ላይ ከባድ መሳሪያ የተኩሱ የነበሩና በየቤቶቻቸው ገጀራና የጦር መሳሪያ አከማቹ የጥንተኛ የሙስሊም ቡድን አባላት እጅ ከፍንጅ በተለያዩ አካባቢው ተብረተሰብ በቁጥጥር ስር እንዲውሉ መደረጉ እንዲነገር አለመፈለጉ አገዛዙ እየተደረጉ ያሉ ጭፍጨፋዎች ሁሉ ዋና መሐንዲስ መሆኑን ያሳያል የሚለው ሐሳብ አሳማኝነቱ እየጨመረ መሄዱን መገንዘብ ተችሏል። የፖለቲካ አቂዎች የሽብር ዘመቻው መኪናዎች የሚጠመዱና ሰዎች በብዛት በሚሰበሰቡባቸው ቦታዎች ፈንጂ በማጥመድና በመወርወር የሽብር እርምጃዎች ሊቀጣጠሉ ይችላሉ የሚል ማስጠንቀቂያ እየሰነዘሩ ሲሆን አያይዘውም ህብረተሰቡ በየትኛውም አካባቢ አደጋን ለመከላከል የራሱን ቅኝት ማድረግ እንደሚገባው ማሳሰባቸው ታውቋል። በሌላ አንጻር የሀገርን ህልውና ለማስከበርና የህዝብን ደህንነት ለመጠበቅ አንዱ ካንዱ በመማር እንደ የፋና ደረጃጀት በመላው ሀገሪቱ ሊስፋፋ የግድ የሚል መሆኑን በርካቶች አስተያየቶቻቸውን ሲሰነዝሩ ተደምጧል። በቅርቡ በኢሃፓ ላይ የተካሄደ ያለው ዘመቻ እያነጋገረ መሆኑ ተሰማ። እንደ ተለመደው በኢሃፓ ላይ በዚህ ወቅት ዘመቻ በአዲስ መልክ መስተፈቱ አንድምታው ምን ሊሆን እንደሚችል በስፋት መነጋገሪያው ነው መሰንበቱን ለማወቅ ተችሏል። የኢሃፓን መጠሪያ የዘረፈው ወሮ በላው ልክክስ ቡድን ኢሃፓን የጎዳና ከኢትዮጵያ ህዝብ ለመለየት አልሞ ያደርባይነት የመጨረሻ ጫፍ የሆነውን ጫማ ላይ ተደፍቶ የባጥ የቁጡን መቀባጠሩ ለሀገር አንድነትና ለህዝባዊ መንግስት መቋቋም የሚደረገውን እልህ አጫራሽ ትግል ማድራስ በመንታት የለየለት አደርባይነቱን በገዛ ራሱ አጋለጠ። ባንዳነቱ ታወቀ እንጂ ህዝቡን መቅረብ አልቻለም። በዚህ ወሮበላ እንጂ በኢሃፓ ስም የተሰባሰቡት ጥቂት የማይባሉት በዘረኛው አገዛዝና በነ አዲሱና እስር ቤት በሚገኙት ሌቦቹ በረከትና ታደሰ ጥንቅሹ በሚስጥር የተመደቡ መሆናቸው እየተጋለጠ መሆኑን ለጉዳዩ ቅርብ ከሆኑ አገር ወዳዶች መገንዘብ ተችሏል። በዚህ አመት በመጨረሻ ላይ ኢሃፓ 50ኛ መራራ የትግል አመቱን እንደሚያከብር ያወቀው ብልጽግና የተባለው ዘረኛና ሽብርተኛ ይህን ለማደናቀፍ ኢሃፓን የኢትዮጵያ ህዝብን ኢትዮጵያን ከተው ከጫማው ስር የወደቁትን ከሃዲዎች 50ኛ አመት ብለው እንዲያከብሩ ገንዘብና ሌሎች አስፈላጊ የሆኑ ድጋፎችን በማድረግና የሚዲያ ሽፋንም እንዲያገኙ ማድረጉ በቅርበት ተተቃጡ ጸረ ኢሃፓ ዘመቻዎች አንዱ መሆኑ ታውቋል። በቅርቡ የተለያዩ የቴሌቪዥንና የኤፍኤም ሬዲዮ ጣቢያዎች ከዛሬ 40 አመት በፊት ኢሃፓን በይፋይ ከዶን ክፍሉ ታደሰንና አሳፋሪውን ከሃሊ ተንበርካኪ መርሻ ዮሴፍን እያቀረቡ ስለማያውቁት የትግል ውጣውረድ እንዲቀላምዱ መደረጉ የዚህ ግምዘመቻ አካል መሆኑ በስፋት እየተሰማ ይገኛል። ክፍሉ ታደሰ በ1969 ዓመተ ምህረት በፋሽስቱ በተካሄደው የቀይ ሽብር ዘመቻ በርካታ የኢሃፓ አመራር አባላትን እነ ዶክተር ተስፋዬ ደረሰን ጨምሮ ያስገደለ እንዲታሰሩና ሲየል እንዲፈጸምባቸው ያደረገ የፓርቲው ንብረቶች እንዲዘረፉ ያደረገ በፈጸመው ወንጀል ለፍርድ ሊቀርብ የሚገባው መሆኑን በቅርብ ከመያውቁት መረዳት ተችሏል። መርሻ ዮሴፍ የተባለውም ቢሆን በመለስ ዜናዊ ጊዜ ጀምሮ በጌታቸው አሰፋ በኩል ለወያኔ ደብዳቤ በመጻፍ ተቀባይነት ቢለምንም በነ በረከት ስምኦን ውድቅ በመደረጉ የኦነግ ኦህዴድን ዘመን መጠባበቅ ጉድ ሆኖበት የኮሎኔል ግራኛ አመድን ጫማ ልሶ አዲስ አበባ ቢመጣም ከውርደት ባለፈ ያገኘው ከአገዛዙ የአገልግሎት ገንዘብ መቀበል ብቻ መሆኑን አብረውት ከሚንቀሳቀሱ መገንዘብ ተችሏል። የኢሃፓን ከቶ ለዘረኛው የፕሮቴስታንት ቡኒት ያደረው አንጃ በጀሃድ ጸረ አማራ ጸረ አፋኖ አቋም በመያዝ በአገዛዙ ሳምባ እየተነፈሰ ህዝባዊ እንቅስቃሴዎችን እያወገዘ እንደሚገኝ ውስጥ አዋቂዎች አስረዳሉ። ኢሃፓ 50ኛ አመት ሲል 50 እለ አስጨራሽ የትግልና የድል አመታት አባላቱና ደጋፊዎቹ መስዋዕትነት እየከፈሉ የታገሉባቸውና እየታገሉ የሚገኙባቸው አመታት ደብተራውና ጓደኞቹ ደብዛቸው ጠፍቶ ጉዳዩ እንዳይነሳ የተደረገባቸው አመታት ዘረኝነትን የሃይማኖት ጽንፈኝነትን ሽብርተኝነትን የግንጠላ ቡድኖችን ጸረ አንድነቶችን ታግሎ ያሳለፈበት አመታት ማለት ነው። አሁንም እየታገለ በደሙ ቀለምነት በአጥንቱ ብዕርነት የትግል ታሪኩን እየመዘገበ በመሆኑ ይህንን በህዝብ ፍቅር የተበረ ትግሉን ከግብ ለማድረስ ቃል ኪዳኑን አድምቆና ድምጹን ከፍ አድርጎ የትግሉ ነው ህይወቴን እየዘመረ አባላቱንና ደጋፊዎቹን በጋለ መንፈስ የትግል ትጥቃቸውን አጥብቀው እንዲቋዙ አስረግጦ የሚናገርበት መሆኑ ሊታወቅ ይገባል የሚለው በስፋት ሲነገር ይደመጣል። የዘረኛው አገዛዝ አዲስ ቤተ መንግስት ለመገንባት መንደፋደፍ መጀመሩ መዘዙ ክፉ ነው ተባለ። በዚህ ህዝብ በጦርነት ተፈናቅሎ ቁምስቅሉን ያየ ባለበትና ነፍሰ ጡሮችና ህጻናት በመግብ ጥረት በሞት እየተነጠቁ ባለበት አገዛዙ የካ ጋራ ጥግ አዲስ የኦሮሞማ ቤተ መንግስት ለመገንባት ማሰቡ አነጋጋሪነቱ እየተጋጋለ መምጣቱን ለማወቅ ተችሏል። በቦረና በባሌ ቆላማ ስፍራዎች በኦጋዴንና አካባቢው ወዘተ ጥኑ ረሃብ ተፈስቶ የዘረኛና ጥንተኛ አገዛዝ ከመጤፍ ሳይቆጥር የካው ቤተ መንግስት ግንባታ ጦሱ የዘረኛው አገዛዝ ከነኮተቶቹ የሚያጠፋው ይሆናል የሚለው የበርካቶች አስተያየት መሆኑ ታውቋል። የካ ጋራ ስር የሚገኘው የልደታ ማርያም ቤተክርስቲያንን ይዞታ የሆነውን መሬትን በመንገድ ግንባታ ስም ከ20 ሚሊዮን ብር በላይ ይወጣበትን በመስቀል ቅርጽ እየተገነባ የሚገኘውን ዘመናዊ አዳራሽ ለማፍረስና ቤተ መንግስት ተብዩን ለመገንባት በመታቀዱ የቤተ ክርስቲያኗ ግንባታ እንዲቆም በመደረቡ አነጋጋሪ ከመሆኑም ባለፈ ህዝባዊ አመጽን እንደሚያስከትል ሁኔታውን በቅርብ ከሚከታተሉት መገንዘብ ተችሏል። የፋኖን አርበኝነት ተጋርሎ ለማዳከም የተከፈተው ዘመቻ ውጤቱ እሾላ ጣሪው መሆኑ አይቀሬነት እየተነገረ ይገኛል። ፋኖን የሚያወግዙት እናማናቸው የሚለው ጥያቄ ፋኖን ማጥፋት ማሰብ እዝን ከማጥፋት ጋር ሊዛመድ የሚችል መሆኑ ሊሳት አይገባውም የሚለው የፖለቲካ አዋቂዎች አስተያየት መሆኑ ታውቋል። በኢትዮጵያ ተማሪዎች እንቅስቃሴ የዘመሩ ከነበሩ ዘመን ተሻጋሪ ከሆኑት ውስጥ ፋኖ ተሰማራ በዱር በገደሉ ትግሉን እንድትመራ የሚለው አንዱ እንደነበር ታሪክ የመዘገበው መሆኑ ይታወቃል። የፋሽስቱ ጣሊያን ወራሪ ጦርን ያርበደበደው በየጎበዝ አለቆች ይመራ የነበረው የፋኖ አርበኞች የደፈጣ ፍልሚያ መሆኑን ማስታወሱ ለአሁኑ ፋኖ ትምህርት ተጭነቱን በርካቶች ሲያነሱት ይሰማል። ፋኖ የተሰኘው የአርበኞች ስብስብን አረመኔዎቹ ወያኔ ኦነግ ብልጽግናና ሌሎች ጥንተኛ የጎሳ ቡድኖችና አድርባዮች ይፈሩታል። ስለዚህም ነው የጥላቻ ጅራፋቸውን ሲያጭሁበት የሚሰማው የሚለው ብዙዎችን የሚያስማማ ሐሳብ ሆኗል። ከወያኔ ጋር በነበረው ፍልሚያ በኮሎኔሉ ካድሬዎች ከጀርባ በተተኮሱ ጥይቶች የተመቱት የፋኖ አባላትና የጎበዝ አለቆችም ጥቂት አለመሆናቸው ይታወቃል። በዚህ ወቅት የሱዳንን ወራሪ ጦር በተደጋጋሚ አፈር እያሳጠ እየመለሰ ያለው በተለያዩ አቅጣጫዎች የወያኔን ወራራ እየመከተ የሚገኘው ፋኖን ትጥቅ እንዲፈታ በየጊዜው ሲደነፋበት መስተማቱ ከሌላ የመጣ ሳይሆን የፋኖን ኃይል ከመፍራት የተነሳ መሆኑ በስፋት ይነገራል። ፋኖን ማጠናከርና በማንኛውም ረገድ አስፈላጊ የሆኑ እርዳታዎችን መዘንዘር ኢትዮጵያን መታደግ በመሆኑ ተጠናክሮ መቀጠሉ አማራጭ የለው ተብሏል። ለለቱ ያዝናቸው ፍካሬ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። Let's go. Let's go.
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩ ሰኔ 26 ቀን 2014 ዓ.ም ተመረጠ። በፈረንጆቹ አቆጣጠር ሰኔ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። የጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ጽናት ፈተናውና አይበገሬነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝ ዌስት ዋሽንግተን ዲሲ 20011 በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛው ዓመት አዘጋጅ ግብራይ
ወዴት ይሄድን ነው? ደግሞ ኢትዮጵያ በከፊልም ቢሆን እድል ሰጥቷቸው ነበር። ወያኔን አገለል ያሉት እውነት መስሎት ኢትዮጵያ ኢትዮጵያ ሲሉ አምኖ በተካሄደው አደናጋሪ የቀስቀሳ ዘመቻ ተደናግሮ ተበሳይሆን ትሻል ይሆኑ ይሆን ብሎ በተስፋ ግን ሽሞቹ አላስቻላቸውም። ሳይውል ሳያድር ማንነታቸውን ገለጹ። ሱስ ያሉት ኢትዮጵያዊነት ወዲያውኑ ተነነ። ሰንፈኛ ዘረኞችን በክብር እንግድነት ጋበዙ። የህዝብን የወያኔ ኃይል ወደ ጥያቄ አናከብርም ከማለታቸው ሌላ የምን የሽግግር መንግስት እኔ ነኝ የማሻግራችሁ ብሎ የወያኔው ኮሎኔል ተሳለቀብን። ምታት ቡድኖችን ኮለኮሉ። የባዕድ ቅጥፈኝነታቸውን ደግመው አሳዩ። ከመቀጥፈትም አስቀያሚ መልካቸውን በጊዜውና ቡራዩ አሳዩን። የቀጠለውን የምናውቀውና በስቃይ እየኖር ነው ያለ ነው። ሹሙ አገራችንን ሊጎዳና ሊያዋረድ መምጣቱን ከጠዋቱ ነው ያሳየን። በነፍሰ ገዳዩ ኢሳያስ ፊት ሲቅለሰለስና ለሀገር ክብር ሲያዋረድ ብቻ ሳይሆን ለእነ ሳውዲም ሲሰግድና አሜሪካ በሰጠው አማካሪዎች ራሱን ሲክብ፣ ዋናው ግን አማራ ክርስቲያን በምንጫ ማረድ ነው ያለውን ወንጀለኛ የክብር እንግዳ ብሎ ሲያፍና አጋሩን አስመራ ድረስ ልኮ ኦነግን ተለማምጦ ሲያስገባም ነው። የመጀመሪያ እንግዶቹና ዛሬ የኦሪፓ አባል የሆኑት የአሶሳ በደኖ ወንጀለኞችን እነሌንጮን ይጠቅሷል። የኢትዮጵያን ሰንደቅ ዓላማ በኦነግ ባንዲራ ለመተካት የሰጠውን እድልና ማበረታቻ ያስታውሷል። ከመቅጽበት በዋና ዋና ተቋሞችና ቦታዎች የብሔረሰቡንና የሃይማኖቱን አባሎች ሾሞ ዳግማዊ ወያኔ ሆነብን። ድሮስ ምን ኖሮ ማለትን አስከተለ። በአንዲት ጥቂት ዓመት ውስጥ ዘረኛው አገዛዝ መቀጠሉና በአስከፊ መልኩ ወንጀል ሊሰራ መነሳቱ ተረጋግጦ የተደቀነውን የተክለሰብ ባለቤት ሊሆን የከጀለው ሹም እየከሰረ ዋሾና የከፋ ዘረኛ ሆኖ ተጋለጠ። በየቦታው ሆኖ ዞረም ሲለፈፍና በማያውቀው ሁሉ አዋቂ ነኝ ብሎ ሲቀባጥር ጠዋት ነጠቅነቱንና ዶክተር የተባለው ያው እንደ ወያኔ መሀይም ዶክተሮች መሆኑን አስመሰከረ። ሹሞቹ የኦሮሞ ጠባቦችና በዋናው ደግሞ የፍጹም ስልጣን ጥመኞች ናቸው። የሽግግርን ሂደት እምቢኝ ብለው የገለማውን የምርጫ መንገዳቸው ሊጓዙበት መነሳታቸው ይህንኑ ያረጋግጣል። ስርዓት አልበኝነትን በዘረኝነት አጅበው አስፍነውብን ሰላምን በሀገር ያለ ይመስል፣ የወያኔ ምርጫ ህግ የተቀየረ ይመስል ምርጫ ብለው የሚያሾሁብን አንድም ንቀት መሆኑን ህዝብ አላጣውም። ግዴ በመገርሳ ተተካ እንጂ ለውጥ የለም ብሎ ህዝብ ለመደምደም ወዲያውኑ ተገዷል። ሁሉም ዜጋ እንደሚያውቀው የኦሮሞ ህዝብ ለመብቱ መከበር ለረጅም ዓመታት ያደረገውን ትግል በማይወክል መልክ የተመሰረተው ኦነግ ኦሮሞ ኢትዮጵያዊ አይደለም በሚል ሐሰት ራሱን በጥብጦ ነፃ ኦሮሚያን ማቋቋም ነው ግባችን ብሎ የቆየ ነው። ያይ ተማሪ ድንቢት ጥልበልና ኦነግ ሻቢያን ኮርጆ የኢትዮጵያ ቀኝ ተገዥነን ማለቱና አሁንም በመርሃ ግብሩ ይህን አቋም ማንጸባረቁም የሚታወቅ ነው። ኦነግ በኦሮሞ ህዝብ ትግል ውስጥ በጠርዝ የፖለቲካ ምድረ በዳ የከረመ ሲሆን ባገኘው እድልም መሪዎቹ ከመጣው ባለነፍጥ ጋር ለመግጠምና የስልጣን ፍርፋሪ ለመካፈልን ወደኋላ ሲሉ አልታዩም። ፋሽስቱ ደርግ ሲመጣ ዋና አጃቢና ቀበልተኛ ታጣቂ የሆነ ወንጀል ፈጽመዋል። ፋሽስቱ ደርግ ለህዝብ ለኦሮሞም ጭምር የማይጠቅም ነው ብሎ አምሮ የታገለው ግን ህብረ ብሔሩ ኢህአፓ መሆኑን ህዝብ አልረሳም። ወያኔ ለስልጣን ሲደርስም መለስ ዜናዊን በሕገ ወጥነቱ እንዳያጅቡት ቢመከሩ እነ ሌንጮ ሱዳን ተጫነን በሚል ሄርማን ኮሆን ወደ አዘጋጀው የእጅ መስጫ ጉባኤ ወደ ለንደን አምርተው ሌንጮ ራሱ እንዳለው የበይ ተመልካች የግድግዳ ዝንብ ሆነው ተቀለደባቸው። ወያኔ ሽግግር ሲልም ከድጋፎች ምንም ሳያሰሙ ያው 12 በርጩማና ሹመት ቢጤም ተሰጥቷቸው ሳይወሳድር ከገዛ ጋራቸው ውጡ ብሎ መለስ ዜናዊ ሲያስወጣቸው ሌንጮና ሂማ ቤተ መንግስት ሄደው ከመለስ ተላክሰው መውጣታቸውን ወያኔ ወደ 20 የሚቆጠሩ ዜጎችን ኦነግ ብሎ ይዞ ባለበት ታሪክ ይመሰክራል። ለማይረባ ስልጣን ሲበቁም እድል አገኘን ብለው የጥፋት ጉዟቸውን መያያዛቸውን እነ ኢብሳ ጉተማ የትምህርት ሚኒስቴርን ተብለው በሰሩትም ታዝበናል። መላው የኦሮሞ ህዝብ ግን ለወያኔ ሳይገብር ተለጣፊውን ኦህዴድንም ጨምሮ ሲታገል እንደነበር ታሪክ ያስታውሰናል። ይህን ሁሉ ወደ ኋላ መለስ ብለንና ጫና ሰጥተን ለማንሳት የፈለግነው ኦነግ ከስረ መሰረቱ በጸረ ኢትዮጵያ ጸረ አማራ ቅኝት በመጠመዱና በተለይም በጸረ ኢትዮጵያ አረቦች ለወያኔና ሻቢያ እንዲሁም ለሚሲዮናዊ ክፍሎች በመስገዱ ኢትዮጵያዊ የሆነውን የኦሮሞ ህዝብ ጥቅም ከቶም ሊያስጠብቅ ሳይችል ሲኳትን የከረመ ስብስብ ሆኖ ቆይቷል። ከህዝብ ተነጥሎ በሻቢያ ጉያ በመግባቱ ከሌሎች ኢትዮጵያውያን ኃይሎች ጋር ሊተባበር የሚችልበት ሁኔታ ጠቅም ብሎ በተጨባጭ መዘጋቱም በገቢርና በተጨባጭ የታየ ነው። ኢህአፓ ከኦነግም ከኦጋዴን ግንባር ለመነጋገር በሞከረበት በኢትዮጵያ ስር አንሆንም ወይም አይደለንምና እናንተም ብትሆኑ ትምክህተኛ አማሮች ናችሁ የሚለውን ምላሽ ብዙ ጊዜ እንዳገኘ አልረሳንም። ወያኔን ለመጣል ህዝብ ሲተባበርና በተለይም በኦሮሞውና አማራው መሃል ኦነግም ወያኔን የገነቡት ግድግዳ ሲፈርስ ለሱ የተቀመጡትም ለዚህ ነው። የህዝብን ትግል አሜሪካና ረቦች ተመሳስረው ሲያፍኑና ኦህዴድን ሲያመጡ የቡድን ሲያኩት ኦነግ ነው እንደተባለው ሁሉ ባለሜንጫ አባሎቹንና ኦነግን ጋብዞ አቅፎ በሀገር አሰማራ። ዘረኞች ተፈልገው በሁሉም መስክ ተሾሙ። በተራራ ፀሐይ ኮነት 19 ባንኮችን ዘርፎ ገንዘብ ሲሰበስብ ለባለሚንጫዎቹ ሚዲያ ደግሞ ሹሞቹ ራሳቸው ግማሽ ሚሊዮን ብር እርዳታ ሰጥቶ ይመስል እርዳታ ለሌላ እንኳን አማራውን ገደላችሁ ላላቸው ሚዲያም በቀቡ ለግሰዋል። የጠገበው ሲሄድ የተራበው መጣ እንዲሉ እነዚህ ዘረኞች ደግሞ ጭራሽም ለከትና ይሉንታን የማያውቁ ሆነው ህዝብን በስጋት ላይ ጥለዋል። አዲስ አበባ የኛ ማለታቸው ብቻ ሳይሆን መጤው ጣለው ባለቤቱን ህዝብ ሊያባረሩን ተነስተዋል። ይህን የተቃወሙትን ይኸው እያሳደዱ ናቸው። ላልተፈቱት የፖለቲካ እስረኞች በሺዎች የሚቆጠሩ አዲስ አጀብ ልቀውላቸዋል። ግራ ቀኙን እያፈሱ ናቸው። የሹሞቹና የነኦነግ ህብረት ማለትም የነኦነግና ኦህዴድ ጥምረት ለኢትዮጵያ መከራና ስቃይ አብሳሪና ለህልውናዋም አደጋ ሆኖ እነሆ ተገኝቷል። የኦነግ ወይም የጠባብ ኦሮሞዎች የፖለቲካ መስበር ከታሪክ የተጣላ ሲሆን ዋና ይዘቱ ኦሮሚያ በሚል ግንጠላን እውን ማድረግና ጠረት የሚሉትን አማራ ህዝብ መፍጨት ነው። የአኖሌ ሐውልት ብለው ሲመሰርቱ በመስራች ኮሚቴው ሹሙ እንደነበረበት እናውቃለን። ካረፉ ምዕት ዓመት ባለፋቸው አጼ ምኒልክ ላይ የሐሰቱን ዜና እየረጩ ጥላቻን ለትውልድ ለማስተላለፍ ሲባክኑ የቆዩ ሲሆን ዛሬም ከስልጣን ቦታ ሆነው ተግባራዊ ሊያደርጉ እየጣሩ ናቸው። የኦሮሞን ህዝብ ኢትዮጵያዊነት አጥብቀው በመካድና ታሪክን የማያውቁ ወጣቶችን በጥላቻ በመቃኘት ወንጀል ላይ መሰማራታቸውም ይኸው እየታየ ነው። ራሳቸው ከደርግ ተባብረው በኦሮሞም ላይ ጭምር የፈጸሙትን ወንጀል የፈጁትን የሸዋ ኦሮሞ አያነሱም። አሁንም መሰረታዊ አቋማቸው ያው ነው። በኢትዮጵያ ለውጥና ዴሞክራሲ የሚገኘው በህዝባዊ ስርዓትና በእኩልነት መንገድ እንጂ በተወሰነ ብሔር የበላይነት አለመሆኑ ቢነገር አልገባቸው እንዳለ አለ። በጠራትነት ፈርጀው እየገደሉና እያፈናቀሉትም ያለው ህዝብ በቀኝ ብሎ ሲነሳ መሄጃ እንደሚያሳጣቸው መገንዘብ የቻሉ አይመስልም። እብሪታቸው ጨምሮ ሹሞቹ ህዝብን መዝለፍም ጀምረዋል። በመፈንቅለ መንግስት ሽፋን ያካሄዱት ሴራ ቀደም ብሎ በአማራው ላይ የተጠነሰሰና አሁንም እየቀጠለ ያለ ዘረኛና የዘር ማጽዳትን ከግብ ሊያደርስ የታቀደ ነው። ቅጥረኛቸው ከሆን ተብዬው ለገንዘብ ሲል ቢደግፋቸውም ብዙዎቹ ግን ይህ ጸረ አማራ ዘመቻ ወዴት እንደሚያመራ ማወቅ አልተሳናቸውም። ከፊታችን የተደቀነው ዓለምንም ጥርጥር የኢትዮጵያን ህልውና በአደጋ ያስገባ አገዛዝ መኖሩን ነው። በጀመሩት ተቀጠሉ የማያቸንፉት ግን አገርን ሊጎዳ የሚችል የእርስ በርስ ጦርነት ውስጥ ሊዘፍቁን ተነስተዋል። ዘረኛ የበላይነታቸውን ለማስፈን በሚጠሩበትም አማራንም ሌላውንም ሊፈጁ ወስነዋል። ከደቡብ ሱዳን ባመጡት ኑዌር አኟኩንና ኢትዮጵያውያንን በጋምቤላ የመፍጀት ዘመቻቸው ላይ አሉ። ቅማንት በሚል አማራውን እንዲሁም ጉራጌውንና ሌላውን ሁሉ እያፋጁ ናቸው። ከዚህ ሁሉ ጀርባ ምንም እሺ ያልተባለው ወያኔ አድብቶና ሹሙን እየዘወረም አለ። ወያኔ ያሌ ቀጥሎበታል። ደማችን የፈሰሰው ይህ እንዳይሆን እንደነበረ አልረሳንም አልዘነጋንም። የወያኔ ተቀጥላዎች፣ ቡችሎችና ጨብጫቢ ባንዳዎችና አንጃዎች ከሹሞቹ ጎን መቆማቸውንም የጠበቅነው ነውና ዛሬ በአማራው ህዝብ ላይ ሲዘመት ደጋፊ መሆናቸው ብዙም አላስገረመንም። ግን ለግን ካልናቸው አመታት አልፈዋል። ስለዚህም ኢትዮጵያ እንድትፈርስ ህዝቧም ወደ እርስ በርስ ሶማሊያዊ ብጥብጥና ፍጅት እንዲገባ ከቶም አንሻምና ይህን ዘረኛ አገዛዝ በሁሉም መስክ ታግለን ለማስወገድ ህብረታችንና ክንዳችንን አጠናክረን መነሳት አለብን። በተራ ተራ ሲፈጁን በዝምታ ማየት መቀበል በራሳችን ላይና በአገራችን ላይ ወንጀል መፈጸም ነው። ወያኔ ኢህአዴግን በሁለገብ ትግል እናስወግድ። ኢትዮጵያና ኢትዮጵያዊነትን በደማችን እንጠብቅ። ውድቀት ለዘረኞች ባንዳዎችና አንጃዎች ሁሉ አለ።
ነፍጠኛ ላልከኝ እኮ ነፍጠኛ አሁንኝ ነፍጠኛ የዳር የድንበሬ ያገሬ ዘመን ከዚያም የነፍጠኞች ልጅ ነኝ ያጥንታቸው ፍላቅ የደማቸው ውጤት ሞቶ ያከበሯት ኢትዮጵያ ባለኝ በነፍጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ምዕት ዓመት ከተጣላ ካቅ የነፍጠኞች ልጅ ነኝ። አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታ የነበር ከሃዲው ወያኔ ነፃነት የማያውቅ ሸክም ወዳድ ጌኛ በገዛው ይምላል ሲነሳም ሲተኛ እኔ ልሙት ብሎ ጭራሽ አይነሳም የወራሪን የወራሪን ጫማ ይሻለዋል መታ ነፃ ነፃ ሁና ከሚያይ ውድና ታገሩ ለፋሽስቶች ግቢ ዋርድያ መሆን ነው ኩራትና ክብሩ ነፃነት የማያውቅ ሸክም ወዳድ ጌኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ ያዋረደ መስሎ ሲለኛል ነፍጠኛ አዎ ነፍጠኛ ነኝ። ሸዋረ ገልገሌ የቋራው ፊት አውራሪ ወርቁ ኃይለ ማርያም ማሞ ጦና ዑመር ሰመተ አምርረው ብለ ቢትወደድ አዳነች ያጃካማ ጌሎ ነፍስ ተሸክመው ተዋግተው አዋግተው ወራሪን አባረው ባያስረክቡ አገር በየደረስንበት ውርደት ልብ ሆኖን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ አሁ 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 ነፍጠኛ ነኝ። ሀብተ ጊዮርጊስ ደናግዴ ባልቻ አባ ነፍሶ እና አብርሃም ደሞ ጫባላይ ዘለቀ አሩላ አባ ነጋ እምዬ ምን ይልታይ ኩብት ሁሉ ዘራይ ደረሰና ጅግናው አብዲስ አጋ ካራቱም ማዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነፃ ባንወጣ ሁነን ኖር ነበር ከማጋጎዣ አህያ እናገኛ ገንበጣም ጎባጣ አዎ ነፍጠኛ ነኝ። በነፍጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ምዕት ዓመት ከተጣላ ካቅ አዎ ነፍጠኛ ነኝ። በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባያኖሩ አስኖሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳላ በሻው በጀርባው ላይ አዝሎ መቀመጫ ወንበር እነ ሲኞር ሲኞሪ ታንጧትና ማታ ጩኑ ያጓጉዝ ነበር። እኛ በነፍጥና በነፍጥ ልዩነቱን ሳውቅ እነሆ ግማሽ ምዕት ዓመት ከተጣላ ካቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ይለኛል ታሪክ እየናደ አዎ ነፍጠኛ ነኝ። አዎ ነፍጠኛ አዎ ነፍጠኛ
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ምዕራፍ 28 ከሽፍቶች ጋር ግብግብ። ከአምስት ወር አስቸጋሪ ህይወት በኋላ ለመጀመሪያ ጊዜ ጣሪያና ግድግዳ ባለው የሽሙጎች ቤት ውስጥ መደብ ላይ ሳር ተጎዝጉዞልኝ ለአራት ሰዓታት ያህል ወገቤን አሳረፍኩ። አራት ሰዓት ገደማ እንደሬሳ ከተጋደምኩበት መደብ ላይ ልጅ ወልደ ገብርኤል ቀሰቀሰኝና ለቀጣዩ ጉዟችን ተነሳን። ሁላችንም ጊዜ ሳናባክን በአፋጣኝ ተነስተን በተቻለን ፍጥነት እየተጓዝ አምባር አዶም ከራስ ሙልጌታ የጦር ሰፈር መድረስ አለብን። እንግዲህ ከራስ ሙልጌታ የጦር ሰፈር ለመድረስ ቢቀረን የሁለት ቀን መንገድ ብቻ ነው። በዛሬው የሌሊት መንገዳችን በአፋጣኝ ከፊታችን የተዘረጋውን ገላጣውንና ሜዳማውን መንገድ ተጉዘን ጊባ ወንዝ መድረስ አለብን። ጊባ ወንዝ ከደረስ የጊባ ወንዝ ዳርቻ ጥቅጥቅ ባለ ጫካ የተሸፈነ ስለሆነ ከነዚያ መዘዘኛ አውሮፕላኖች አይን በቀላሉ ለመሰወር እንችላለን። የነጋጋ አካባቢ ከወንዙ ዳርቻ ደረስ። ከዚያ ወደ ወንዙ ዘልቀን በመግባት የወንዙ ውሃ ጉልበታችንን እየነካ ያንኑ ዳርቻ ይዘን በጉዟችን ገፋን። በዚህ ሁኔታ ስንጓዝ ውለን እነዚያ መከረኛ አውሮፕላኖች ድምጻቸው ከሩቅ ሲሰማን ከወንዙ ወጥተን ጫካ ውስጥ እየተደበቅ እነሱ ሲሄዱ መልሰን ወደ ወንዙ እየገባን ስንንቦጫረቅ ውለን ከቀትር በኋላ መስመራችንን ለውጠን ከወንዙ ወጥተን በቋጥኞች መሃል መንገዳችንን ሽቅብ ወደ ኮረብታው አድርገን ስንጓዝ ጀንበር ጠለቀች። በነጋታው ማለዳ በመንገዳችን ላይ ተበታትነው ወደ አብያድ የሚሄዱ በሁኔታቸው እጅጉን በጣም መሰላቸታቸውና መድከማቸው የሚታወቅባቸው የኢትዮጵያ ወታደሮች አገኘን። እነዚህ ወታደሮች በአብዛኛው የሸዋ ኦሮሞዎች ናቸው። ባላምባራስ ኪዳነ ማርያም ከነዚህ የሸዋ ኦሮሞዎች ጋር ረዘም ላለ ጊዜ ሲወያዩ ቆዩ። ምንም እንኳን ስለምን እንደሚያወጉ ባላውቅም ከሁኔታቸው እነዚህ ወታደሮች እጅጉን በጣም የተበሳጩና ያዘኑ ይመስላሉ። ምን ተፈጠረ ባላምባራስ? ስለ ሁኔታው ጠየቅኳቸው። ምን አልክ ጌታው? ምንም አለኝ ባላምባራስ ያለ ወትሯቸው ቃላቶቻቸውን ቆጥበው። አሁን የሆነ ነገር እንደተፈጠረ ስለጠረጠርኩ ባላምባራስን ወጥሬ ያስኳቸው። ባላምባራስም ሲያንገራግሩ ቆይተው እነዚህ ወታደሮች የሚሉት አሉና ንግግራቸውን ገታ አድርገው ትንሽ አሰብ ካደረጉ በኋላ እንደገና ወደ እኔ መለስ ብለው አየህ ጌታው፣ እነዚህ ወታደሮች የሚሉት የራስ ሙልጌታ ጦር በአምባር አዶም በጣሊያኖች ተከቧል ነው። እንዲያውም ጣሊያኖች ገፍተው መጥተው ገራገራን ይዘዋል። በዛል ቃጣም ሜዳ ላይ ከፍተኛ ውጊያ እየተካሄደ ነው። ደጃዝማች ወልደ ማርያምና ደጃዝማች አውራሪስም የጣሊያኖችን ኃይል ስላልቻሉት ከምሽግ ወጥተው ወደ ኋላ ተመልሰዋል። ወደ ራስ ሙልጌታ የጦር ሰፈር የሚወስዱት ሁሉም መንገዶች በጣሊያኖች ታጥረው ተይዘዋል። እናም ዘልቀን ወደ ደሴ መሄድ የምንፈልግ ከሆነ ትንሽ ወደ ቀኝ ታጥፈን ጣሊያኖችን ወደ ግራ ትተን በአፋጣኝ ማለፍ አለባችሁ ነው። ወደ ራስ ሙልጌታ መሄዱ ራስን በራስ እንደ መግደል ነው ነው የሚሉት ጌታው አሉኝ ባላምባራስ። ከነዚህ የሸዋ ኦሮሞ የኢትዮጵያ ወታደሮች ተሰነባብተን ከተለያየን ጥቂት ጊዜ በኋላ ሌሎች ወታደሮች ልክ እንደ ፊተኞቹ ተበታትነው ሲጓዙ አገኘናቸው። እነዚህ ግን ሸዌዎች አልነበሩም። እነኚዎቹ ደግሞ የራስ ሙልጌታ ጦር ጣሊያኖችን ገጥሞ ከገረገራ አባሮ አሁንም መቀሌን ለመያዝ ከፍተኛ ውጊያ ላይ መሆኑን አስረዱን። ማንን እንመን? ልጅ ወልደ ገብርኤል የትግራይ ልጅ እንደመሆኑ መጠን የአካባቢውን ወግና ባህል የህዝቡንም አስተሳሰብ ጠንቅቆ ከሁላችንም በላይ ያውቀዋል። አሁን ከሁለቱም ወገን እንደሰማነው እውነት ነገር ቢኖር በዚህ ሰዓት በአምባር አዶም ከፍተኛ የሞት ሽረት ውጊያ እየተካሄደ ነው። እኛ አሁን ባለንበት ሁኔታ የኢትዮጵያ ወታደሮች የት እንዳሉና ጣሊያኖች በየትኛው አቅጣጫ እንኳን እንደመሸጉ ምንም የምናውቀው ነገር የለም። የያላዋቂነታችን በቀላሉ ከጣሊያኖች እጅ ሊጠላል ይችላል። እናም ልጅ ገብርኤል ጊዜ ሳናጠፋ ወደ አብያዲ ተመልሰን ከራስካሳ ጦር ጋር እንድንቀላቀል ሲል ራስካሳ መንገድ እንዲመሩን የሰጡን ሽማግሌሹም ባህሩ ደግሞ የራስ ሙልጌታ ጦር ተከቦ እንኳን ቢሆን ማንንም የማያቃት ምስጢራዊ መንገድ ስለማውቅ ወደ ራስ ሙልጌታ ያለ ችግር አደርሳችኋለሁ ብለው ይምሉ ይገዘቱ ጀመር። አይዞ ጌታው አታስብ፣ ሽምባሩ ያለ ምንም ችግር ከራስ ሙልጌታ ዘንድ ያደርሰናል። ጌታሙት እንዲያው በጣሊያኖች መሃል እንኳን መሄድ ቢኖርብን ይሄ ሽምባሩ ሽማግሌ መሆኑን አትይ፣ በልህና ተለቅ ሽማግሌ ነው። አይዞ እንዲህ ብለህ እንዳታስብ፣ ከራስ ሙልጌታ ዘንድ ያደርሰናል እያሉ ባላምባራስ ወተወቱ። የባላምባራስ ያሁኑ ውትወታ መማጸንም የተላበሰ ይመስል ነበር። ባላምባራስ ኪዳነ ማርያም ወደ ራስ ካሳ የጦር ሰፈር አብያዲ ላለመመለስ አጥብቀው የሚከራከሩበት አንድ የግላቸው ምክንያት ነበራቸው። ምናልባት እንዲህ በጊዜ ወደ ራስ ካሳ ጦር ሰፈር ብንመለስ የራስ ካሳ የጦር ሹማምንት ጣሊያንን ፈርቶ ተመለሰ ብለው እንዲያላግጡባቸው ፈጽሞ አልፈለጉም። ከባላምባራስ ኪዳነ ማርያም ውትወታ በኋላ ትልቁ ታላቁ ሽማግሌ በንግግራቸው በመቀጠል አንዴ ቃል ገብቻለሁ ለራስ ካሳ 50ዎቹን ወታደሮችና እናንተም ፈረንጅ ጌታ ከራስ ሙልጌታ ዘንድ መንገድ መርቼ ላደርስ ቃሌን ሰጥቻለሁ። የገባሁትን የሰጠሁትን ቃሌንም እጠብቃለሁ። ትልቁ ሽማግሌ ምንም እንኳን ብዙም ጉዳይ ብለው ባንሰማቸውም አንድ አንጀቴን የበላችኝ ቃል ተናገሩ። እንዲያው ብቻዬን እንኳን ከመላው የጣሊያን ሰራዊት ጋር መዋጋት ቢኖርብኝ እዋጋለሁ እሞታለሁ እንጂ ለካሳ የገባሁትን ቃሌን አልሽርም፣ ካሳ ይሙት እያሉ ለብቻቸው ይምላሉ ይገዘታሉ። የኚህ ሽማግሌ ሹምባሩ ሲባሉ የሰላዋ መንደር ሹም ናቸው። ምንም እንኳን የታጠቁትን መሳሪያ ነገር ቢኖር አንዲት መጥረቢያ ብቻ ብትሆንም እንዲህ ፍጹም በራስ መተማመንና የገቡትን ቃል ለመፈጸም ያላቸው ጽኑ እምነትና አቋም አንጀቴን በላው። በዚህ መልኩ እያለን አልፎ አልፎ የምናገኛቸው የደከሙና ተበትነው ወደ አብያዲ የሚጓዙ ወታደሮች ልክ እንደ ሸዋዎቹ የሜጫ ኦሮሞዎች ሁሉ የራስ ሙልጌታ ጦር በጣሊያኖች መከበውንና ወደዚያ ማምራቱ አደገኛ መሆኑን ደጋግመው ቢያስጠነቅቁንም በመጨረሻ ወደፊት ለመሄድ ወሰንና ለቀጣዩ መንገድ ተነሳን። በትልቁ ሽማግሌሹም ባህሩ ምክር ዋናውን መንገድ ለቀን ወደ ተቆራባቹ ኮረብታማና ቁጥቋጦ የበዛበት መንገድ ገባን። ከኮረብታዋ አናት ላይ እንደወጣን እታች በዳልቻ ድንኳኖች የተጠለቀለቀውን የጣሊያኖች የጦር ሰፈር በትክክል ማየት ቻል። ከዚሁ ኮረብታ ላይ ሆነን በአምባራዶን መንገድ በትክክል መቋረጡን ተረዳን። ከርቀት የመድፍ ጥይት ድምጽ ሲያጓራ ይሰማል። በአምባራዶም ትልቅ የጦርነት እሳት እየነደደ ነው። አሁን በቆምንበት ኮረብታ ዙሪያ ተአምራዊ ሰላም ሰፍኗል። ይህ ተአምራዊ ሰላም ለጥቂት ጊዜም ቢሆን በጦር ሜዳ መሆናችንን አዘናጋን። ለጊዜው እስቲ ኮረብታ ላይ ምንም የሚያሰጋ ነገር እንደሌለ አድርገን ቆጠርን። ከኮረብታው ተነስተን ወደ ተራራው ስንወጣ አሁንም ዋናውን መንገድ ለቀን በስተቀኛችን መጓዝ ጀመርን። ልጅ ወልደ ገብርኤል እስካሁን ወደ አብያዲ እንመለስ ባይና የዚህ መንገዳችንን አጥብቆ ተቃዋሚ ቢሆንም አሁንም ከጎኔ አብሮኝ እየሄደ ነው። የአንድ ሰዓት ጉዞ በኋላ በትክክል የመድፍና አልፎ አልፎ የሚንጣጡ የመትረየስ ድምጽ ሰማን። አውሮፕላኖች አሁንም እየመጡ ዞረውን ተመልሰው ወደ መጡበት አቅጣጫ ይበራሉ። የአውሮፕላኖቹ አብራሪዎች ሊያዩን አይችሉም። ገና የአውሮፕላኖቹን የርቀት ድምጽ ስንሰማ በጊዜ ዋናውን መንገድ ለቀን በየቁጥቋጦውና ቋጥኙ እንደበቃለን። ከዚያ አውሮፕላኖቹ ጎብኝተውን ሲመለሱ ከየመሸግድበት ወጥተን ስንጓዝ ሲመጡብን ስንደበቅ ሲሄዱልን ወጥተን በጉዟችን ስንገፋ ከተራራው ወገብ ላይ ደረስ። አሁን በጠባቡና በገለጠው መንገድ ላይ የግድ መሄድ ነበረብን። ለዚህ መልኩ በጠባቡና በገለጠው መንገድ ስንጓዝ ከመንገዱ በስተቀኝና በስተግራ በኩል ካሉ አጫጭርና ጥቅጥቅ ካሉ ቁጥቋጦዎች ውስጥ ነጭ ሸማ የለበሱ ታጣቂ ባላገሮች ብቅ ብቅ ማለት ጀመሩ። እነዚህ ታጣቂ ባላገሮች ትግሬዎች ናቸው። ሁሉም ታጥቀዋል። እነዚህ ታጣቂዎች ደረጃ በደረጃ ከየቁጥቋጦው ውስጥ እየወጡ ወደኛ መቅረብ ጀመሩ። ወደፊት እንዳንሄድም መንገድ ዘጉብን ማለት ይቻላል። ይሁን እንጂ ባንዳቸውም ላይ የጠላትነት አይነት ስሜት አይነበብም። በስዩም አምላክ ወዴት እየሄዳችሁ ነው? አለ አንድ ወጣት የነዚህ ባላገሮች ሹም ድምጽ። በካሳ አምላክ ወደ ራስ ሙሉጌታ እየሄድን ነው ሲል ልጅ ወልደ ገብርኤል መለሰለት። አሁን ልጅ ወልደ ገብርኤል ወደ ወጣቱ ሹም ዝግ ባለ እርምጃ እየተራመደ ሄዶ ራስ ካሳና በራስ ስዩም የተፈረመ የይለፍ ደብዳቤ ወረቀታችንን አሳየው። ይህ ወጣትና የተማረ ሹም ኮስተር ለማለት ሞከረ። ግን ከመካከላችን ይህ ወጣት የተማረ ሹም ከጀርባው ስውርና አደገኛ ጨዋታ እየተጫወተ እንደነበር የገመተም የተረጠረም አልነበረም። ይህ ወጣት ሹምና ተከታዮቹ የከዳተኛው የባንዳው የደጃዝማች ኃይለስላሴ ጉግሳ ተከታዮችና አገራቸውን ከርተው ከጣሊያኖች ጋር አብረው የገዛ ወንድሞቻቸውን እየወጉ በገዛ አገራቸው ላይ የዘመቱ ሆዳሞች ወራዶች ናቸው የሚል ጥርጣሬ የነበረው አንድም ሰው አልነበረም። የደጃዝማች ኃይለስላሴ ጉግሳ ወታደሮች እንደ ጣሊያን ወታደሮች መለዩ አይለብሱም። ሁሉም ደማንኛውም የኢትዮጵያ የባላገር ወታደር ሁሉ የሚለብሱት ያደፈ ሸማ ነው። እናም ያለ ችግር ቢያሻቸው የትግራይ መንደር ሰላማዊ ነዋሪዎች እንደሆኑ ያሻቸው ደግሞ የራስ ስዩም ወታደሮች መሆናቸውን ገልጸው መዋሸት፣ ማታለልና ያለ ችግር መንቀሳቀስ ይቻላቸዋል። ወጣቱ ሹም የመሸኛውን ደብዳቤ ወረቀት በቅጡ እንኳን ሳያይ መልሶ ለልጅ ወልደ ገብርኤል እየሰጠ የመሸኛው ደብዳቤ ትክክል እንዳልሆነና ከራስ ስዩም በደረሰው ጥብቅ ትዕዛዝ መሰረት ያለ ፈቃድ ማንም ወታደር ከጦር ግንባር ተመልሶ በዚህ መንገድ ማለፍ እንደማይችል ካስረዳው በኋላ አሁን በቀጥታ ወደ እኔ እያየ አንተና ፈረንጁ መሄድ ትችላላችሁ፣ የቀሩት 50ዎቹ ታጣቂዎች ወታደሮች ግን ፍጥቃቸውን ፈተው ከኔ ጋር መሄድ አለባቸው አለው። ልጅ ወልደ ገብርኤል ያለማቋረጥ ከወጣቱ ሹም ጋር ይከራከራል፣ ያግባባውም ይሞክራል። በዚህ መሃል እኔና 50ዎቹ ወታደሮቻችን በዝግታ መንገዳችንን ቀጠል። እንዲህ በዝግታ እየሄድ ወደ አዲዳሮ ቀበሌ ተቃረብ። የዚያ ታጣቂዎች 50 ብቻ ናቸው። በዙሪያችን ግን ከሶስት እጥፍ በላይ በሚሆኑ ሽፍቶች ተከበናል። የእኛም ወታደሮች የራሳቸው የሆነ መለዮ የሌላቸው እንደ ሽፍቶቹ ሁሉ ያደፈ ሸማ የለበሱ ስለነበር በቀላሉ ተቀላቀሉ። አሁን ማን ወታደር ይሁን ማን ሽፍታ እርስ በርሳቸው አይተዋወቁም። ይገርማል፣ ከየት ይሆን ይሄ ሁሉ ታጣቂ የመጣው እያልኩ ስገረም፣ አሁንም ከየቁጥቋጦው ታጣቂዎች እየወጡ ጠባቡን መንገድ ሞሉት። ማንም ሊያቆመን ስላልሞከረ አሁንም በዝግተኛው መንገዳችን ቀጥለናል። እንዲህ በዝግታ ወደፊት እየሄድን አሁን በመድረቅ ላይ ካለች አንዲት ትንሽ ወንዝ ዳር ደረስ። ሁሉም ወታደር ተጠምቶ ስለነበር በደረቀችው ወንዝ ውስጥ እየሄደ ትንሽ ውሃ የቋጠረች ጉድጓድ ፍለጋ በየአቅጣጫው ተበተነ። እኔም ትንሽ እንደሄድኩ አንዲት ትንሽ ውሃ የቋጠረች ቦታ ስላገኘው በኮዳይ ልሞላ ጎንበስ ስል አንድ የታፈነ እንደ መጮህም የሚያደርገው ድምፅ ሰማው መሰለኝ። በቀጥለት የሰማሁት ድምፅ የልጅ ወልደ ገብርኤል መሰለኝ። ቀና ብዬ ሳይ ልጅ ወልደ ገብርኤል አሁንም ከዚያ ወጣት ሹም ጋር እየተሟገተ ነው። ኋላ ላይ ልጅ ወልደ ገብርኤል እንዳጫወተኝ ያን የታፈነ ጩኸት ያሰማው ራሱ ነበር። ልጅ ወልደ ገብርኤል ድምፁን ከፍ አድርጎ ማውራት ሲጀምር ወጣቱ ሹም አፉን በእጁ እንዳፈነው ነገረኝ። ይህ ወጣት ሹም ሆን ብሎ ወልዴን ከኛ ለይቶ አስቀርቶ የኛ ወታደሮች በደረቀችው ወንዝ ዳርቻ እንደተበተኑ አንድ ባንድ በጥይት ሊለቅሙን አስበዋል። ልጅ ወልደ ገብርኤል የትግራይ ልጅ በመሆኑ ብቻ ከዚህ ጭፍጨፋ ሊያድኑት ወስነዋል። የልጅነት ኃይለ ሥላሴ ጉብሳን ሰዎች መሰሪ ዓላማ በትክክል የተረዳው ልጅ ወልደ ገብርኤል ከወጣቱ ሹም ጋር የተያዘውን ሙግት በተቻለው አቅም ሁሉ እያራዘመ ለኛ ትንሽ ጊዜ ለመግዛት እድል ለመስጠት እየሞከረ ነው። ያንን የታፈነ ጩኸት መሳይ ድምፅ እንደሰማሁ ቀና ብዬ ልጅ ወልዴን ምን እንደተፈጠረ ድምፄን ከፍ አድርጌ ጠየቅኩት። ልጅ ወልደ ገብርኤል በጉዟችን መቀጠል አለብን ሲል ልክ ምንም ነገር እንዳልተፈጠረ ሁሉ ፍጹም ተረጋግቶ መለሰልኝ። ልጅ ወልደ ገብርኤል የሆነ ነገር ሊጠቁመን ቢሞክር ኖሮ ሽፍቶቹ ያለምንም ምህረት በጥይት እንደሚቆሉን አውቋል። እናም ፍጹም ራሱን አረጋግቶ ልክ ለኛ ደንታ እንደሌለው ሰው ለመሆን እየሞከረ በሙግቱ ገፋበት። ሽፍቶቹ ከአምስት እጥፍ በላይ ሆነዋል። ከሁሉም በላይ ደግሞ በአጭር ርቀት ከበውን በእርጋታ ውሃ እንደሚጠጣ ከብት ይጠብቁናል ሊያርዱን። በድንገት ትንሽ ነገር ቢፈጠር ከኛ መካከል ለወሬ ነጋሪ የሚቀር አንድም ሰው አይኖርም። ኋላ ላይ እንደሰማሁት ልጅ ወልደ ገብርኤል ልክ ከትግሬዎች ጋር እንደተሻረከና እኛን አሳልፎ እንደሸጠን መስሎ ወጣቱን ሹም አግባብቶ ወታደሮቹ ያሰቡትን ነገር በተሻለና ባመቺ ቦታ ከዚህ ወንዝ ርቀው እንዲፈጽሙ ያሳምነዋል። ወጣቱን ሹም እኛ ታጣቂዎች የትም የማይደርሱ ለርድ የቀረቡ የታሰሩ ወይም በብረት የገቡ ከብቶች አይነት አድርጎ ቆጥሮን በልጅ ወልደ ገብርኤል ሽምግልና ይስማማል።
I'm walking. ወገለ ሳደው ወገለ ሳደው ወገለ